የበሰሉት ኩላሊቶች ተጎድተው የመጣት አቅማቸውን እያጡ
በቅርብ ዓመታት ለተመልካች ቀርበው መነጋገሪያ ከነበሩ የኢትዮጵያ ፊልሞች መካከል አንዱ ላምባ የተሰኘው ፊልም ነው። በኩላሊት ህመም የምትሰቃይ ታዳጊ ወጣትን ህይወት ለመታደግ ቤተሰቧ የሚከፍለውን አሳዛኝ መስዋዕትነት ፊልሙ ያስቃኛል። የፊልሙ ደራሲና አዘጋጅ አንተን ኃይሌ ከፊልም ባለሙያነቱ ባሻገር በኩላሊት ህመም ዙሪያ ግንዛቤ ለመፍጠር ደፋ ቀና የሚል በጎ አድራጊ ነው። ከአጋሮቹ ጋር ባቋቋሙት የኩላሊት ህመምተኞች እጽበት በጎ አድራጎት ድርጅት አማካኝነት ኢትዮጵያውያንን ህይወት ለማትረፍ የሚያደርጉት ፈተና የተሞላበት ጥረት ነው። የተመለከተ አንተነህም ኪነጥበብን ለሰብአዊነት ማፍኪያ ከሚጠቀሙ ወጣት ከያንያን መካከል አንዱ አድርጎ ሊቆጥሩ ይችላል። የዛሬ ምሽት እንግዳችን ነው። ሌሎች መሰናዶችም ተካተዋል። የፊልም ባለሙያውና የበጎ አድራጎት አስተባባሪው አንተነህ ኃይሌና የኔ ቆይታ የተጀመረው ስላደረጋቸው ቀደምት የማስገንዘቢያ እንቅስቃሴዎች ይዘት ከሚያስረዳበት ነው።
በቅድሚያ ያው ከላምባ በፊት የኩላሊት ታማሚዎችን በአጋጣሚ አግኝቻቸው ነበር እና ኢትዮጵያ ውስጥም እንግዲህ ፐብሊክ ዲያሊሲስ ሴንተር እንዴት አይኖርም በሚል በዛ ምክንያት ብዙ ሩጫ ስናደርግ ነበረ ከታማሚዎቹ ጋር። 2 ዓመት ያህል ከለፋ በኋላ ነገሩ እንደማይሆን ሲገባኝ እስቲ ይህን ታሪክ ለምንድን ነው ወደ ህዝብ አላደርሰው ብዬ፣ አጋጣሚ ደግሞ ዶክመንተሪ ነበር የሰራው ቀድሜ ይህንን እውነተኛውን ታሪክ አገኘሁት። ከዶክመንተሪ ይልቅ ደግሞ በፊልም ቢቀርብ ሰዎች ይበልጥ ሊረዱት ይችላሉ ብዬ ስላሰብኩ መነሻ ታሪኩ እሱ ነው። እኛ 2 ዓመት እዛ ውስጥ ሳሳልፍ እኔ በጣም ከባድ ህመም ነው ያሳለፍኩት። ምክንያቱም ስለ ኩላሊት እኔ ምንም ግንዛቤ አልነበረኝም እና ታሪኩ ስላስደነገጠኝ ህዝቡ ቢያየው ግን የተሻለ ግንዛቤ ኖሮት፣ ምክንያቱም እኛ የለፋን ለብቻችን ምንም ሊሆን አልቻለም፣ ህዝቡ ጋር ግን ቢደርስ የተሻለ ነገር ያመጣል በሚል ነው እንግዲህ መነሻው የሆነው።
ፊልሙ እንግዲህ የኩላሊት ህመምተኛ የሆነች ወጣት ቤተሰቦች የህክምና እርዳታ እንድታገኝ ቤተሰቦቿ የሚከፍሉትን መስዋዕትነት በዋናነት ያነሳል። ፊልሙን ከተመለከቱ ወዳጆች መካከል አንዱ የገጸ ባህሪያቱ ስቃይ ተመልካቾችን ከሲኒማ ቤቱ ከወጡ በኋላም የሚከተላቸው ነው፣ የማይጠፋ ነው ይለኛል። እንደ ደራሲና አዘጋጅ ግብህ ይሄ ነበር ወይ? ከህመምተኞቹ ስቃይ ቆንጥሮ ማዳረስ ነበር ወይ ፍላጎትህ? ይሄ ፊልም ቢያሳካ ያልከውን ግብስ አሳክቷል ወይ?
እውነት ለመናገር እንደው እኔም ካየሁት ስቃይ ትንሹን ነው ለህዝብ ያደረስኩት። ምክንያቱም እዛ ውስጥ አብረህ ከታማሚዎቹ ጋር ስታሳልፍ እጅግ ከባድ ማለት ለአይምሮ ወደ ፊልም ቢመጣ ልብ ወለድ የምትለው አይነት ታሪክ ይሆናል። ስለዚህ ህዝቡ እንደውም ትንሽ ታማኝነት እንዲኖረው በደንብ ነገሮቹን ቀናንሼ ነው። ሁለተኛ ደግሞ እንዳልኩ ቀድሜ ምን ነበረ እኛ በግል ዝም ብለን እንሰራለን ብለን ያሰብነው ፐብሊክ ዲያሊሲስ ሴንተር ዋጋ አስከፈለን። የራስ የኛንም ህይወት እዛ ውስጥ ያሉ ሰዎችንም ጭምር ማመሰቃቀል ጀመረ። ይሄ ጉዳይ ግን ወደ ህዝቡ ቢደርስ ህዝቡ አንደኛ ቅድመ ጥንቃቄ እንዲያደርግ ነው፣ ታሞ እስኪመጣም እንዲጠብቅ ሳይሆን ይሄም አለ እንዲል። ብዙዎቻችን ዝም ባለ ዓለም ውስጥ ስንኖር የሆኑ ሰዎች ከአጠገባችን እየሄዱ ምን እንደሆነ አናውቅም ነበር እና ወደ ህዝቡ ለማድረስ ትልቁ ዓላማ የነበረው ቢያንስ እንደ ፊልም አይቶ ተዝናቶበት እንዲወጣ አልነበረም፣ የራሱን የቤት ስራ ይዞ እንዲወጣ ነው። ምክንያቱም የራሱን የቤት ስራ ይዞ ከወጣ ቢያንስ ያ ያመመውን አይምሮ ለማሳረፍ ሲል አንድ ነገር ማድረጉ አይቀርም። በዛን ወቅት ፊልሙ ላይ እንግዲህ መጨረሻ ላይ አስተውላችሁ ከሆነ የኤስኤምኤስ ቁጥር አዘጋጅተን ነበረ። እኔ እንደውም አንድ ሲኒማ ቤት ሲመረቅ አብሬ ገብቼ ይሄ ነገር ምን ሊሆን ይችላል ህዝቡ ይቀበለዋል ወይ ብዬ ገባሁና ስመለከት ፊልሙ ሲያልቅ ሰው በጣም የተላቀሰ ነው፣ ይወጣል ምናምን ያቆማል፣ ግማሹ ይወጣል። የመጨረሻዋ ላይ ኤስኤምኤስ ማድረጊያዋ ቁጥር ስትመጣ ሲኒማ ቤቱ ጸጥ ብሎ ሁሉም ሰው ስልኩን አውጥቶ ኤስኤምኤስ ሲያደርግ ሳይ በጣም ያለቀስኩ፣ ራሴ በጣም ደነገጥኩ። ይህን ያህል በቃ መልእክታችን አስተላልፈናል በሚል እና ከዛ በኋላ ግን ያው እንደ አጋጣሚ ሆኖ ሰው ጋንድ እየደረሰ ወደ ስርቆቱ ሄዶ ትንሽ ነገሮቹን ተመሰቃቅለው ነበር። መልሰው ግን እንግዲህ ስርቆቱንም በመልካም ጎኑ አይተን በደንብ ወደ ህዝቡ ሀሳባችን ሊደርስ አድርገናል። ህዝቡን በትክክለኛ ተረድቶናል ብዬ አስባለሁ።
አንተነህ እንግዲህ ከፊልሙ በፊትም ሆነ ፊልሙ ከወጣ በኋላ በህመሙ ዙሪያ በሚያተኩሩ የተለያዩ እንቅስቃሴዎች ውስጥ ተሳታፊ ነበር፣ ከአሁንም ነህ። እንደ ደራሲና አዘጋጅ የቻልኩትን አበርክቻለሁ፣ እንግዲህ ደግሞ ሌሎች አካላት የቻሉትን ይሞክሩ እንዳትል የሚያደርግህ ጉዳይ ምንድን ነው? በቅርብ የምትከታተለው የኩላሊት ህመምተኞች ማህበርስ በምን ደረጃ ላይ ይገኛል? የደራሲነት ስራዬን ጨርሻለሁ፣ ከዚህ በኋላ ደግሞ ሌላው ይተካ ያላልክበት ምክንያቱ ምንድን ነው?
እኔ እንግዲህ ያው ከመስራቾቹ ማለት ይቻላል ከታማሚዎቹ ውጪ ካሉት መስራቾች አንዱ ነኝ። ምክንያቱም ታማሚዎቹ ኦልሞስት 42 ሁሉም በልሳት ህይወታቸው አልፏል። መጀመሪያ ከነበሩት ውስጥ የቀረውት እኔ ነኝ። እንግዲህ በዚህ ጉዳይ እነን ሐሳብ ይዞ ከሚንቀሳቀሱት ውስጥ ማለት ይሄንን ሐሳብ እኛ ያለምነውን ወይ ደግሞ እኔ መጀመሪያ የነበረኝን ህልም ፎይታ ሳልሰጥ ወይ ደግሞ የሆነ ጥግ ደርሶ ሳላይ መውጣት አልችልም። ኦልሞስት አሁን ወደ 9 አመት ሆኖኛል እንግዲህ እዚህ ጉዳይ ላይ ተሰራና በቦርድ አባልነትም በፈንድሬዚንግም ነው ማገለግለው። አሁን ያለው በጎ አድራጎት ድርጅታችን የኩላይት ህመምተኞች ህጥበት በጎ አድራጎት ድርጅት ትልቁ አላማው ምንድነው? ታማሚዎች በስራችን አሉ። እነሱን ህክምና እንዲያገኙ በተቻለ መጠን ገንዘብ እየሰበሰብን ከመስያትን ዘርፍ ውስጥ የሰራነውን ሆስፒታል ከመንግስት ጋር ተባብረን አፈከበናል። ሌላም ቦታ ላይ በየቦታው የተገሳቀሰን እርዳታ እየሰበሰብን በቋሚነት በተቻለ መጠን እነዚህ ሰዎች ተረድተው እስከማይደርስ እኔ እንግዲህ ከዛ ቦታ የመውጣቱን ማሳብ የለኝም። እንደ ፊልም ባለሙያ አይደለም የገባው እንግዲህ አሁን ያለሁበት ሁኔታና እንደ አንድ እዛ ውስጥ ኃላፊነት ወስዶ እንደሚሰራ መስያቱን ታማሚዎቹ ተስፋ ያረጋሉ። በየጊዜው ሳያቸው የሆነ አዲስ ነገር እጄ እንዲሄድ ይጠብቃሉና ከዛ አንፃር በዛ መልክ ነው ያለው። አሁን ያለንበት የድርጅታችንም አቋምም በስራችን ያሉ ታማሚዎችን ቢያንስ በሳምንት ውስጥ ወጫቸውን በመጋራት ዲያሊሲስ እንዲያደርጉ የተወሰነ ቀን ጊዜ እንዲያገኙ እናደርጋለን። በቀጣይም ደግሞ ትልቁ አላማችን ምንድነው? ራሱን ችሎ ይሄ በጎ አድራጎት ድርጅት ከልመናም ወጥተን በየቀኑ ሚዲያ ሰውቱ መለመኑን ትንሽ አሰልቺ ነውና ወደዛ ሐሳብ ሁሉ እየመጣን ነው። ግን ስጀምሃል ወጣበት እንግዲህ የራሴው ስለሆነ ይሄንን ሐሳብ ሰዎች ላይ ተሰሙ ወጣቱ ስለከበደኝ ነው።
አንቺ ምን ልኩም እንደዚህ ይጣውጭ ባገኝ ነው ራሱ እንትላለሽ
ሰዎች የሚወዱት ለራሳቸው ቢሆን ኖሮ ሞት እንደመስበር ስራ ነው ማለት ነው።
ከላምባ ተረስክ የምትለው ምን ነገር አለ? ጭራሽ መሐከል ላይም በህገወጥ መንገድ ተሰርቆ በኢንተርኔት ላይም ተሰራጭቶ ነበር።
እንደ ፊልም ስታስበው ላምባ ላይ ምንም ትርፍ በገንዘብ ደረጃ ትርፍ የለም። ግን ትልቁን የሰው ህይወት ተርፏል። ብዙ ሰው ህይወት ተርፏል። እኔ በበኩሌ በጣም ትርፋማ ነኝ ብዬ ነው ማስበው። ምክንያቱም አንደኛ ህልማችን በተወሰነ መልኩ እውን አድርገናል። ሁለተኛ ደግሞ ዛሬም ድረስ እንግዲህ እነዚህ ታማሚዎች በዛ ፊልም መነሻነት ቀስ ጀምሯል። ብዙ ሰዎች አዌርነስ አግኝተዋል። ኩላሊት ቢያንስ ትላንት ከነበረበት ይልቅ ሰዎች ወደ ውጭ ለፊት ወጥተው መረዳት የሚችሉበት ነገር መጥቷል። ከዚህ በላይ ትርፍ ያለ አይመስለኝም። ሌላው እንደ ፊልም ስተሪ እንግዲህ አንዳንዴ እንደውም ብዙ የሚደንቁኝ ነገሮች አሉ። እዚህ ሀገር ውስጥ እየኖርክ የዚህን ሀገር ችግር አለማየት አትችልም። ምክንያቱም እኛ ማህበረሰብ ውስጥ ኖረ ከማህበረሰብ ውስጥ ያለውን ችግር ነቅሰ ማውጣት አንደኛው ግዴታ ነው። እና ፊልሞቻችንን ስታይ ደግሞ አብዛኛው ሁሉን መከራ የተሸከመ ህዝብ ምናሳየው አኗኗርና ምናሳየው ወጣ ያሉ ጉዳዮች እንዴ አንዳንዴ እዚህ ሀገር የለንም እንዴ እስኪባል ድረስ የሚያስወቅስ ነው። ፊልም ሰሪው ጋርና ብዙ ችግሮቻችን አሉ በየጓዳ የተደበቁ። ከዛ አንፃር ብዙ ስራ መስራት የሚጠበቅብን ይመስለኛል ሁላችንም። ምክንያቱም ስቃዮቻችን ብዙ ናቸው። ስቃዮቻችን መቅለል የሚችሉ ሲሆን እንዳደጉት ሀገራት እንግዲህ እና ሆሊውድን ስታይ ሀገራቸውን በምን መልክ እያቀረቡልን ተጽዕኖ እየፈጠሩ ብዙ ለውጦች እያመጡበት ነውና እኛም የተሸከምነው እንግዲህ እውቀት ይህንን ማድረግ ብንችል የተሻለ ነው ብዬ ነው ማስበው። ከፊልሙ ጋር በተያያዘ
አሁን እናንተ የጀመራችሁትን እንቅስቃሴ አድማጮች፣ እንዲሁም ደግሞ በመላ ዓለም የሚገኙ የእናንተን እንቅስቃሴዎች፣ በአጠቃላይ በጉዳዩ ላይ የሚደረጉ ርብርቦችን በምን መልኩ ነው መደገፍ የሚችሉት?
ዋነኛው መንገድ እንግዲህ እኛ ቀጥታ ታማሚዎቹን የምንረዳበት
በአካል መጥቶ መገኘት የፈለገ በዘውዲቱ ሆስፒታል ውስጥ የኩላሊት ህመምተኞች ህጥበት በጎ አድራጎት ድርጅት ብሎ ቢመጣ ሊያገኘን ይችላል ሙሉ መረጃዎቹን። ከዛ ባሻገር ግን እነዚህን ህመምተኞች እንግዲህ ማገዝ የሚፈልግ ከኤፍዲሲኦ ብሎ በኢትዮጵያ ንግድ ባንክ 10091825559 ላይ ያቀሙን ያህል ቢያደርጉን
አንደኛ ከስራችን ያሉ ታማሚዎችን በየሳምንቱ ለምናደርገው የዲያሊሲስ ወጪያቸውን የመጋራት ስራ ላይ ሊሳተፉ ትልቅ ነገር ነው። ከዛም ባሻገር ደግሞ የተለያዩ ህክምና የሚያስፈልጋቸው ወይም ደግሞ ለፕሮጀክት ቁጥሮቻችን የሚያስፈልጉትን ነገር ቢጠይቁን በስልክ ቁጥሮቻችን እኛ ሙሉ መረጃዎችን እንሰጣለን። ፕሮጀክቱንም የማየት እድል ይኖራቸዋል ብዬ አስባለሁ።
እንደ ፊልም ሰሪስ የመጪ ዘመን እቅድህ ምንድን ነው? ከአንተ ለወደፊት የምንጠብቃቸው ፊልሞች አሉ ወይ? በምን አይነት ጉዳዮች ላይ እንዲያተኩሩ ትፈልጋለህ? ጎን ለጎን ይህን ፊልም በመስራት ሂደት ውስጥ ከማትረሳቸው ጉዳዮች ወይም ክስተቶች መካከል አንዱን ብታጋራለን።
ያው እንግዲህ ወደፊት ብዙ ምን ከሀገራዊና ከማህበረሰባዊ ይዘታቸው ጥሩ ፊልሞች ለመስራት ብዙ ማሳቡ የለኝም። አሁንም እዛው ላይ ነኝ ያለሁት ወደ ተከታታይ ድራማና እነዚህ ላይ ሀገራዊ ፋይዳ ያላቸው ነገር ለመስራት እንግዲህ አቅም ይበቻለው መጠን እየሞከርኩ ነው እየሰራሁም ያለሁት። ከላምባ ጋር በተያያዘ እጅግ ያው ብዙዎቹ ከባድ ናቸው። በጣም አስደንጋጭ ገጠመኞች አሉ። በተለይ የመጨረሻው ትዕይንት ሲቀረጽ እሷ የምትሞትበት እና ግሩም የወንድሟ የሚሰማበት ትዕይንት ላይ መሞቷን ሲሰማ የሚጮህበት ትዕይንት አለ። እየጮኸ በሚያለቅስበት ሰዓት ላይ ካሜራ አዘጋጅተን እየጠበቅን ነበረ። ነገር ግን ትዕይንቱ ከቁጥጥራችን ውጭ ሆነ። በሰዓቱ ምንድነው የሆነው? ግሩሜ ሙሉ ለሙሉ በቃ ራሱን ወደ መሳት አይነት ነገር ሄደ። ለዚህ በዛ ሰዓት እንግዲህ የኔም ስራ አክሽን ወይም ደግሞ ከትያልክ እንደዚህ አርግ አድርግ የሚባልበት አልነበረምና በቃ ያገኘነውን ምስል ነው ይወሰድ ነው እንጂ በትወናው ሰው ደግሞ እንዲያርግ እንዲያርታርክ ተብሎ አይደለም። መጨረሻ ላይ ግን በዛ ሰዓት እድለኛ የነበረው ከሁላችንም ግሩሜ ነበር። ምክንያቱም ታሪኩ ሁላችንም ውስጣችን ታፍኖ ቀርቶ ነበር። ግሩሜ ግን በዛ ሰዓት በጮህና ባለቀሰ ሰዓት እርሙ እንደማውጣት አይነት ነገር ማለት በሰምሶት የወጣውን እፎይታና ከዛ በኋላ ሲሄድ ያየሁት ግሩሜ በጣም ይለያይ ነበርና ሁሌ ከአይኔ አይጠፋም። ያ እንትን ከባድ ጊዜ ነበረ።
በርካታ አድማጮችና ተመልካቾች ፊልሙን ያዩት መስለኛል። አሁንም ደግሞ በዩቲዩብ በኩልም እንዲሰራጭ አድርጋችኋል። ተመልክተው የራሳቸውን ግንዛቤ የራሳቸውን እንቅስቃሴና ምላሽ እንደሚያደርጉ አስባለሁ። አንተን ኃይሌ እጅግ በጣም አመሰግናለሁ። ስላገኘሁ ደስ ብሎኛል። ቀሪ ዘመንህም በስኬት የታጀበ እንዲሆን በእጅጉ እመኝልሃለሁ። አመሰግናለሁ።
እኔም አመሰግናለሁ። እግዚአብሔር ያክብርልኝ እንደምን